Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
በሩ ተዘግቷል፣ ታክሲዋ ሞልታለች። የጋቢና ጉዟችን ተጀምሯል። ጽዮን ግርማም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬ ጋቢና ዝግጅታችን አንድ ወጣት የስራ ሀሳብ ፈጣሪን ይዘናል። ገበሬዎች ለምርታቸው ገበያ የሚያፈላልጉበት አምድ ወይም አፕ የፈጠረው ክርስቲያን ተስፋዬ የጋቢና እንግዳችን ሆኗል።
ከጠበቅነው በላይ እያየ ነው። ሪስፖንሲቭን አንዳንዶች እንኳን ኢንተርኔት መጠቀም የሚችሉ አርሶ አደሮች ራሱ አጋጥመውን ነበረ።
በሄልሲንኪ ፊንላንድ የዓለም አቀፍ የስራ ሀሳብ ፈጠራዎች ሽልማትን አግኝቷል። እንኳን ደስ ያለ።
በአፋር ክልል በጉብኝት ላይ የነበሩት ጀርመናዊ ቱሪስት የገደሉት ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ ውጭ ጉዳይ ሚኒስቴር አስታወቀ።
ጥቃቱን የፈጸሙት ሰዎች ለጊዜው ያልታወቁ ታጣቂዎች ናቸው።
የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለም ናቸው። በሌላኛው ዘገባችን እሁድ ዕለት በወልዲያ ከተማ እና በመቀሌ ከነማ መካከል ወልዲያ ከተማ ተጫዋቾች በሚደረገው ውድድር ላይ የቡድኑ ደጋፊዎች መካከል የተፈጠረውን መነሻ በማድረግ ሁለት እንግዶች እናወያያለን።
በእግር ኳስ ብቻ ሳይሆን በመላው አገሪቱ ብሔር ከብሔር ማለት ብሔር ለይቶ ማጥቃት ስረስ ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት፣ የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው።
የመጀመሪያው የአረና ትግራይ ሕዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ናቸው። ተከትሎ የሰማችሁት ደግሞ የአምቦ ዩኒቨርሲቲ መምህሩ ስዩም ተሾመ ናቸው። ይዘናቸዋል።
አስተያየቶቻችሁን በፌስቡክ አት ቪኦኤ አማሪክ ላይ እየተቀበልን ነው። ለአየር እናበቃለን። ከአሁኑ ጀምሮ አስተያየቶቻችሁን ስጡን። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
አጠር ላሉት የምሽቱ ዜናዎቻችን በድጋሚ ተመልሰን መጥተናል። ታይም መጽሔት ስለ ወሲባዊ ወከባና ጥቃት ያነቁ ሴቶች የሚበዙበት በርከት ያለ ስብስብን መርጦ የዘንድሮ የዓመቱ ሰው አድርጎ ሰይሟቸዋል። የታይም መጽሔት ዋና አዘጋጅ ኤድዋርድ ፌሎስቲናል ሲናገሩ ንቅናቄና ንቃት የቀሰቀሱ ወይም ዝምታ ሰባሪዎች ዘ ሳይለንስ ብሬከርስ ብሏቸዋል። እነዚህን እንደ ሁልጊዜውም ታላላቅ ማህበራዊ ለውጦች የሚጀምሩ በግለሰቦች በጀግንነት መነሳሳት እንደሆነ ተናግረዋል። በዝምታ ሰባሪነት ታይም ከሰየማቸው መካከል የሆሊውዱን ባለ ከፍተኛ ስልጣን ሃርቪ ዋይንስቲንን በወሲባዊ ጥቃት ተግባር የወነጀሉትንና ሌሎችንም የተፈጸሙባቸውን ጥቃቶች ሃሽታግ ሚቱ በተባለው የኢንተርኔት ዘመቻ ይፋ ያደረጉት ይገኙበታል። ታይም መጽሔት በየዓመቱ በሚመርጠው የዓመቱ ሰው ስያሜ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሁለተኝነት፣ የቻይና ፕሬዚዳንት ሺ ጂንፒንግ ደግሞ በሶስተኝነት ተከታትለዋል። የሰሜን ኮሪያው ኪም ጆንግ ኡን፣ የሳውዲ አልጋ ወራሽ መሐመድ ቢን ሳልማን፣ የዩናይትድ ስቴትሱ ልዩ አቃቤ ሕግ ሮበርት ሞለርም አሉበት።
የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ልጅ ዶናልድ ትራምፕ ጁኒየር ዛሬ ለዩናይትድ ስቴትስ ምክር ቤት የደህንነት ኮሚቴ ሕግ ሸንጎ ቃላቸውን ይሰጣሉ። ምክር ቤቱ በአምናው የሀገሪቱ ምርጫ የሩሲያ ጣልቃ ገብነት ዙሪያ ምርመራውን ቀጥሏል። ዶናልድ ትራምፕ ጁኒየር ባለፈው መስከረም ወር በመወሰኛው ምክር ቤት ፊት ቀርበው የፍትህ ኮሚቴ ቃላቸውን በሰጡበት መሰረት የአባታቸው ፕሬዚዳንታዊ ምርጫ ዘመቻ ከሩሲያ ጋር አልተመሳጠረም ብለው አስተባብለዋል። ከአንድ ዓመት በፊት በፕሬዚዳንታዊ ምርጫ ወቅት ትራምፕ ጁኒየር ኒውዮርክ በሚገኘው የአባታቸው የንግድና የፖለቲካዊ ጉዳዮች መምሪያ ትራምፕ ታወርስ ያደረጉት ስብሰባ የመርማሪዎችን ትኩረት የሳበ ጉዳይ ሆኗል።
በመጨረሻም የመን ውስጥ የሚዋጉት ሁሉም ወገኖች ብጥብጡን አቁመው የእርስ በርስ ጦርነቱን የሚያከትም ፖለቲካዊ ንግግር እንዲጀምሩ የዩናይትድ ስቴትስ ከተባበሩት መንግስታት ድርጅት ጋር ጠይቃለች። አማጽያኑ አጋራቸው የነበሩትን የቀድሞ የሀገሪቱን ፕሬዚዳንት አሊ አብደላ ሳልህን መግደላቸውን ተከትሎ ውጥረቱ ይባባሳል የሚል ስጋት ተፈጥሯል። ትላንት የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ቃል አቀባይ ሄዘር ኖወርት ለጋዜጠኞች በሰጡት ቃል ስለ የመኑ ሁከት ከፍተኛ ስጋት ላይ ነን ብለዋል። ሁሉም ወገኖች ውጊያውን እንዲያቆሙና የቀድሞ ፕሬዝዳንት መገደል ውጊያውን ማባባሻ ምክንያት ከማድረግ እንዲቆጠቡ ዩናይትድ ስቴትስ በማሳሰብ ላይ መሆኗን አንድ የውጭ ጉዳይ ሚኒስቴር ባለስልጣን ለቪኦኤ ተናግረዋል። አድማጮች፣ ለሰዓቱ ያዝናቸው አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ብዙ ጊዜ በጋቢና በማህበረሰባቸው የሚታዩ ችግሮችን ተመልክተው የመፍትሄ ሐሳብን አመንጭተው በመስራት ላይ የሚገኙ ወጣቶችን እናቀርባለን። የዛሬው የ20 አመቱ ክርስቲያን ተስፋዬ ይሆናል። ገበሬዎችን ከገበያ ጋር እንዴት ላገናኝ ሲል አሰበ። ገበሬዎች ምርቶቻቸውን በአህያ በፈረስና በመኪና ጭነው ከመውጣታቸው በፊት የምርታቸውን ዋጋ ሊያውቁ የሚችሉበት አምድ ወይም አፕ ሰርቶ በተግባር ለማዋል በትብብር ስራ ጀምሯል። ማምሻውን ሱራፊል ሽፈራው አነጋግሮታል።
ክርስቲያን ተስፋዬ ይባላለሁ። የገበያኔት መስራችና ማኔጀር ነኝ።
እንግዲህ ገበያኔት ባለፈው በተካሄደው በስላሽ 2017 ላይ አሸንፎልሃል። በዚህ አጋጣሚ እንኳን ደስ አለህ። ምን ተሰማ?
በጣም ትልቅ ደስታ ነው የተሰማኝ።
እስቲ ስላሸነፍክበት ስለዚህ ገበያኔት ለተባለው ፕሮጀክት ንገረኝ።
ገበያኔት የኢንተርኔትና ሞባይል ቤዝድ የሆነ ፕላትፎርም ነው። ቀጥታ አርሶ አደሮችን ከከተማ ካለ ገዢ ጋር ማገናኘት የሚችል ሲስተም ነው። በገጠር ያለ ማንኛውም አርሶ አደር ያለውን ምርት መሸጥ በሚፈልግበት ጊዜ ስልኩን በመጠቀም በኤስኤምኤስ ሊሆን ይችላል፣ በመደወልም በቦች መሆን ይችላል፣ ምርቱን በማስመዝገብ ከተማ ደግሞ ያለ ሱፐርማርኬት ሊሆን ይችላል፣ ሆቴል ሊሆን ይችላል፣ በብዛት ሊገዛ የሚችል አከፋፋዮች ሊሆን ይችላሉ። ቀጥታ ከአርሶ አደሩ ላይ መግዛት የሚችሉበት የኢንተርኔትና የሞባይል ፕላትፎርም ነው።
እንግዲህ ይሄኛው የቴክኖሎጂ ፕላትፎርም ነው እና በቴክኖሎጂ ነው የምጠቀመው፣ በስልክ ነው፣ በኢንተርኔት ነው። እንደዚህ እንግዲህ አርሶ አደሩን ወደ ገበሬው ጋር ስትደርሱ ይሄ ነገር ችግር አልፈጠረባችሁ?
ኢንተርኔት መጠቀም ላይ ብዙ ፔኔትሬሽን የለም ወደ ገጠር አካባቢ ኢንተርኔት ላይ። ግን ስልክ በመጠቀም ላይ ያየነው ነገር እንደምን ላይ ችግር ይገጥመናል ብለን ነበር ያሰብነው። ግን ከጠበቅነው በላይ ያየነው ሪስፖንስ። ግን አንዳንዶቹ እንኳን ኢንተርኔት መጠቀም የሚችሉ አርሶ አደሮች ራሱ አጋጥመውን ነበረ። ኖርማል ቤዚክ የሆነ ስልክን በመጠቀም ላይ ብዙ ችግር አላጋጠመ።
ኤስኤምኤስ ነው የሚያደርጉላችሁ እንደዚህ እንደዚህ አለን ብለው?
ኤስኤምኤስ ጋር ተመሳሳይ የሆነ ኤስኤምኤስ የሚባል ፕላትፎርም አለ። አይዘር እሱን በመጠቀም ኦል ደግሞ ቀጥታ ኮል ሴንተር አለን። ወደ ኮል ሴንተራችን በመደወል ያላቸውን ምርት ብዛቱን፣ ኳሊቲውን እና የሚሸጡበትን ዋጋ ያስመዘግባሉ። ከመዘገቡት ዳታ ወደ ኢንተርኔት ላይ ወዳለው ዳታችን በመግባት ከተማ ያለ ማንኛውም ሰው ማግኘት እንዲችል እናደርግላቸዋለን።
እናንተ ወደ ገበሬዎቹ እንዴት ነው የምትደርሱት? ሄዳችሁ እዛ በየገበሬ ማህበሩ ትሰራላችሁ ወይስ እንዴት ነው የምትሰሩት? ከገበሬው ጋር እንዴት ነው የምታገኟቸው?
አሁን ወደ ገበሬው ለመድረስ እየሰራን ያለ ነው። አንደኛ በተለያዩ ኮኦፕሬቲቭች ነው እና ሁለተኛ ደግሞ በአግሪካልቸራል ኤክስቴንሽን ወርከርስ ኢትዮጵያ ውስጥ በየቦታው ተዘርግቶ ያለ የኤክስቴንሽን ወርከርስ ኔትወርክ አለ። እነሱን በመጠቀም ነው። ከዛ በኋላ ያለው ፕሮሰስ በከተማ ሳይድ የፕላትፎርማችን እንዲጠቀም የራሳችን የሚሰራው ፕሮሞሽን አለ። ፕላስ ደግሞ ሴልስ ኤጀንቶች አሉን። ከተማ ላሉ ሆቴሎች፣ ሱፐርማርኬቶች ፕሮሞት በማድረግ ሬጅስተርድ የምናደርጋቸው ክላይንቶች አሉ። እነሱ ክላይንቶች በሚፈልጉበት ሰዓት ወደ እኛ ኢንተርኔት ፕላትፎርም ከፈለጉ፣ ኢንተርኔት ፕላትፎርም ደግሞ ካልፈለጉ ወደ ኤስኤምኤስ ፕላትፎርም በመግባት ያለውን ምርት ፈልገው የሚፈልጉትን ምርት መግዛት ይችላሉ። በሚገዙበት ጊዜ ምርቱን ከአርሶ አደሩ ቀጥታ ወደ እነሱ የሚያመጣ ትራንስፖርቴሽን ያስፈልጋል። እሱን እዛው ገጠር አካባቢ አርሶ አደሩ ጋር ያለ የተመዘገቡ አይሱዞች አሉ። እነሱ አይሱዞችን በመጠቀም ቀጥታ በእኛ ስር ተመዝግበው የእኛ የሲስተማችን አባል የሆኑ አይሱዞች ናቸው። ቀጥታ ምርቱን ጭነው ያለ በድረስ እንዲያመጡ እናደርጋለን።
እንግዲህ ገበያ ኔት ለገበሬውም ደግሞ ለተጠቃሚ ምን ጥቅም አለው ብለህ ታስባለህ? ምን ይጠቅማል?
ጥቅሙን በምናይበት ጊዜ ሁለት ነገር አሁን በገበሬው ሳይ ሁለት ነገር ይጠቅማል። አንደኛ አሁን ስፔሻሊ እየሰራ ያለ ነው ቬጅቴብል ማርኬት ላይ ነው። ይሄ ቬጅቴብል ቶሎ ታሽቶ ካልተሸጠ ይበላሻል። አሁን በሶስት በአራት ቀናት ውስጥ ካልተሸጠ አብዛኛው ምርት የተበላሸ ነው ያለው አሁን ከረንት ባለው ሲስተም። ወደ በእኛ ሲስተም በምንሄድበት ጊዜ ገና ሳይታጨድ በፊት ነው ገዢ አግኝቶ የሚሸጠው ምርት። ስለዚህ የመበላሸት ቻንሱን በጣም ይቀንስለታል። ሁለተኛ ደግሞ በተሻለ ዋጋ ገበሬው እንዲሸጥ ይረዳዋል። ገዢ ሳይድ በኩል ደግሞ ፍሬሽ የሆነ ፕሮዳክት፣ ኳሊቲ የጠበቀ ፕሮዳክት ቀጥታ ከገበሬው ያለበት ድረስ ዲሊቨር የሚደረግለት ይረዳዋል።
ቻሌንጆቻችሁ ምንድን ናቸው በዚህ መንገድ ላይ? እንግዲህ
ቻሌንጅ ላይ የተለያዩ ቻሌንጆች አሉ። አሁን አንደኛው ቻሌንጅ በፊት ካለ ሲስተም ወደ ዚኛው ሲስተም ኮንቨርት ለማድረግ ሲል የገጠሙን ቻሌንጆች ነው። አንደኛው ለምሳሌ አሁን ባለው ሲስተም የቬጅቴብል ምርቶች ለሊዝ ላይ ነው የሚሸጡት። አሁን ለሊዝ በጥኝ ሰዓት አፍር ሰዓት ላይ ነው የሚሸጡት ነገር ሶ ከሱ ሲስተም ወደ ዚኛው ሲስተም አዳፕት ለማድረግ እንትን የተወሰነ ቻሌንጅ ይፈጥራል።
በክፍያ በኩልስ ያለ ችግር አለ? በክፍያ በኩል እንዴት ነው ፕሮሰስ የምታደርጉት?
በክፍያ በኩል አሁን ከረንትሊ በሞባይል ባንኪንግ ሲስተም ነው እየሰራን ያለ። ክፍያውን ቻሌንጅንጉን ለመቀነስ እና ኢዚ እንዲሆን ሞባይል ባንኪንግ ሲስተም ላይ የተለያየውን ሄሎ ካሽ ከመሳሰሉ ኢትዮጵያስ ካሉ ሞባይል ባንኪንግ ሲስተሞች ጋር አንድ ላይ በመስራት እሱን በመጠቀም ቀጥታ ገዢው ክፍያውን ቀጥታ ወደ ገበያ መክፈል የሚችል እና እንዲሁም ትራንስፖርቴሽኖችን የመከፈል እንዲችል በማድረግ ነው እየሰራን ያለ ነው።
ሞባይል ባንኪንግ ጠቀማሉ ገበሬዎች?
ሞባይል ባንኪንግን በምናይበት ጊዜ የተወሰኑ ገበሬዎች የሚጠቀመዋሉ፣ ግን አብዛኞቹ ባይጠቀሙ ሞባይል ባንኪንግ ከባንክ ኤክስፒሪየንስ አላቸው። ከባንክ ጋር ኦልሬዲ እየሰሩ ስለሆኑ ከባንክ ወደ ሞባይል ባንኪንግ ለመምጣት የተገናኘ አይነት ሲስተም ስለሆነ ብዙም አልከበደኝ።
አሁን በነበረ ውድድር ላይ ምን አገኘው ትላለህ? እዛ ሄደህ እንግዲህ የተለያዩ ኤክስፒሪየንሶች ከአንተ ውጭ እንግዲህ ብዙ ሰዎች ተሳትፈዋል። ዶክተር ሌኒም እንደነገረችኝ ከ20 የሚበልጡ ሰዎች የነበሩበት ፕሮግራም ላይ ነው። እና ምን አገኘ? ምን ቀረልህ?
ከሀያ የተለያዩ ሀገራት የመጡ ተወዳዳሪዎች ነው ያሉት። እና በዛ ሰዓት የኢትዮጵያ ላይ ብቻ ያለውን ፐርስፔክቲቭ ሳይሆን ከተለያዩ ሀገራት ያለውን ፐርስፔክቲቭ ማየት ትችላለህ። ኢትዮጵያን ደግሞ በተለያየ ወይ እንዴት ማሳደግ እንደሚችል የውጭ ሀገር ተሞክሮዎችን ወደዚህ አንጥተህ እንዴት ጥቅም ላይ እንዲውሉ ማድረግ እንደምችል በጣም በብዙ መንገድ ማየት ትችላለህ።
እንግዲህ ለሌላ ወይም ለሌላ ኢንተርፕረነር ወይም ለሌላ እንደዚህ ስራ ፈጣሪ ምን አይነት ሌሰን ይሰጣል ትላለህ? አንተ ከሄድክበት መንገድ የምታካፍለው ነገር ምን አለ?
ኢንተርፕረነርሽፕ መንገድ በምናይበት ጊዜ ብዙ መውደቅና መነሳት አለ እና አንድ መክረው ነገር ምንድን ነው? ብዙ ጊዜ ልንወድቅ እንችላለን እና ብዙ ጊዜ በምንወድቅበት ጊዜ መውደቃችንን ሰው ማየት ያለብን፣ ከዛ ከወደቅንበት ምን መማር እንደምንችል ማየት ያለብን፣ ምን ተምረን በምን ወይ አሻሽለን የተሻለ ነገር ይዘን እንዴት መምጣት እንደምንችል ነው ማየት ያለብን እንጂ ውድቀታችንን ብቻ አይደለም ማየት ያለብን። ነገር ከውድቀታችን መማር መቻል አለብን።
ሌላ ልጠይቅህ ማስበው ነገር አሁን የመጨረሻ ጥያቄ የሚሆን ኢንስፓየር የሚያደርግ ኮት ምንድን ነው?
ሞዲ ኮት የአፕል ኮፋውንደር ስቲቭ ጆብስ ያለው ኮት ነው። ስቴይ አንግሪ ስቴይ ፉሊሽ ያለው ኮት ነው። በጣም ደስ የሚለኝ ኮት ነው። ምክንያቱም ሁሌ ላይ አዳዲስ ነገር መማራለት መራብ እንዳለብን የሚያሳይ ነው።
በጣም አሪፍ። ይህንን አስተላልፍላለሁ። ስቴይ አንግሪ ስቴይ ፉሊሽ። በጣም አመሰግናለሁ ክርስቲያን። እንግዲህ ወደፊት ደግሞ ለሚያጋጥም ነገር ሁሉ መልካም እድል እመኝልሃለሁ።
እሺ፣ አመሰግናለሁ።
ወደ ተከታዩ ዘገባችን ስናልፍ በአፋር ክልል በጉብኝት ላይ የነበሩትን ጀርመናዊ ቱሪስት የገደሉትን ታጣቂዎች ማንነት ለማጣራት ምርመራ እየተካሄደ መሆኑን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታወቀ። በጥቃቱ ጀርመናዊ ሲገደሉ ኢትዮጵያ አስጎብኛቸው ደግሞ መቁሰላቸው ታውቋል። እስክንድር ፍሬው ማምሻውን ዘገባውን አድርሶናል።
ጥቃቱ የተፈጸመው በአፋር ክልል ኤርታሌ አካባቢ ነው። ተኩሱ የተከፈተውም በቡድን ሆነው ሲንቀሳቀሱ ከነበሩ ቱሪስቶች ጀርመናዊውና ኢትዮጵያዊው አስጎብኛቸው ፎቶ ለማንሳት ነጠል ሲሉ መሆኑን መንግስት አስታውቋል። እስካሁን ማንነታቸው በስም ያልተገለጸው ጀርመናዊ ሲገደሉ ኢትዮጵያዊው አስጎብኚ ቆስለዋል። ተኩሱን የከፈቱት ታጣቂዎች ማንነት እየተጣራ ነው ብሏል የኢትዮጵያ የውጭ ጉዳይ ሚኒስቴር ዛሬ ባወጣው መግለጫ። በስልክ ያነጋገርኳቸው የሚኒስቴሩ ቃል አቀባይ አቶ መለስ አለም ይህንኑ አንጸባርቀዋል።
በአፋር ክልል በተፈጸመው ጥቃት በጀርመናዊው ላይ በደረሰው ህይወት መጥፋት እንዲሁም በዜጋችን ላይ በደረሰው መቁሰል የፌዴራል ውጭ ጉዳይ ሚኒስቴር ሀዘኑን ይገልጻል። ጥቃቱን የተፈጸሙት ሰዎች ለጊዜው ያልታወቁ ታጣቂዎች ናቸው።
ከዚህ ቀደም አቶ መለስ ያስታውሱ እንደሆነ ከአመታት በፊት በዛ አካባቢ እንደዚህ ቱሪስቶች የተጠለፉበት የተገደሉበት ሁኔታ ነበር እና በዛን ሰዓት የኢትዮጵያ መንግስት የኤርትራ እጅ አለበት፣ ጠላፊዎቹም ከኤርትራ የመጡ ታጣቂዎች ናቸው በሚል ነበረ የገለጸው። በዚህ ሰዓት እንደው እነዚህ ሊሆኑ ይችላሉ በሚል በአካባቢው ከሚንቀሳቀሱ ታጣቂዎች አንጻር ድምዳሜ እየተደረሰበት ያለው ሁኔታ አለ?
እንግዲህ የኢትዮጵያ መንግስት ምርመራ በማድረግ ላይ ሲሆን ድርጊቱ በሙሉ በሙሉ ከጠራ በኋላ ይፋ የማያደርግ ነው።
በዚህ የኢትዮጵያ ክፍል በቱሪስቶች ላይ ጥቃት ሲፈጸም የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በ2007 እና በ2012 ተመሳሳይ ጥቃቶች ተፈጽመዋል። በ2012ቱ ጥቃት ሁለት ጀርመናውያን፣ ሁለት ሃንጋሪያውያንና አንድ ኦስትሪያዊ መገደላቸውን ዘገባዎች አመልክተዋል። በ2007ቱ ጥቃት ደግሞ 5 አውሮፓውያንና 13 ኢትዮጵያውያን ተጠልፈው መወሰዳቸው ይታወሳል። የኢትዮጵያ መንግስት ለነዚህ ሁሉ ተጠያቂ ያደረገው ኤርትራን ነበር። በአዲስ አበባ የሚገኘው የጀርመን ኤምባሲ በሰሞኑ ጥቃት ላይ መረጃ እንዲሰጥ አሰራሩን እንደማይፈቅድለት ቃል አቀባዩ ነግረውኛል። በዚህ ጉዳይ ላይ መረጃ የሚሰጠው ጀርመን የሚገኘው የውጭ ጉዳይ መስሪያ ቤት እንደሆነ ነው የጠቆሙት። የኢትዮጵያ አፋር ክልል በተመራማሪዎችና በቱሪስቶች ይዘወተራል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ወደ ተከታዩ ዘገባችን ስናልፍ በኢትዮጵያ በተለይ ከቅርብ ጊዜ ወዲህ የሚከሰቱ የተቃውሞ እንቅስቃሴዎች ወይም ጥቃቶች በቀጥታ በብሔር ላይ የተነጣጠሩ ናቸው የሚሉ አስተያየቶች በፍጥነት ሲሰራጩ ይሰማል። ከጥቃቱ በኋላ መረጃዎች ሲጣሩ ደግሞ የጠፋው የሰው ሕይወት፣ የተጎዳውና የወደመው ንብረት በአካባቢው ላይ የሚኖሩ የተለያዩ ማህበረሰቦችን ያጠቃ ሆኖ ይገኛል። እሁድ ዕለት በወልዲያ ከተማ በመቀሌ ከነማና ወልዲያ ከነማ እግር ኳስ ቡድኖች መካከል የተፈጠረውን ረብሻ መነሻ በማድረግ ጽዮን ግርማ ሁለት እንግዶችን አወያይታለች። እንግዶቹ በዚህ ጉዳይ ላይ በማህበራዊ ሚዲያ ላይ በተደጋጋሚ በመጻፍ የሚታወቀው የአምቦ ዩኒቨርሲቲ መምህር ስዩም ተሾመና የአረና ትግራይ የህዝብ ግንኙነት ኃላፊው አቶ አንዶም ገብረስላሴ ናቸው።
ሁለታችሁም ጋር የደወልኩበት ምክንያት እንግዲህ ከቅርብ ጊዜ ወዲህ በተለይ በእርግጥ ከቅርብ ማለት አንጻራዊ ቢሆንም በተለይ ግን በጣም ከቅርብ ጊዜ ወዲህ ውስጥ ኢትዮጵያ ውስጥ የሚደረጉ የተቃውሞ እንቅስቃሴዎችና የተቃውሞ እንቅስቃሴዎቹን ተከትሎ ወደ ብሔር ጥቃት የመሸጋገር ነገር መኖሩን ልክ ጥቃቶቹ እንደመጡ የሚሰጡ መግለጫዎች ይተነትናሉ። ከዛ ደግሞ አሁን በኳስ ደጋፊዎች መካከል አላስፈላጊ ዘለፋና አላስፈላጊ ስድብን ተከትለው የሚመጡ የእርስ በርስ ግጭቶች እየተበራከቱ መጥተዋል። ጉዳታቸው አነስተኛ ይሁን እንደዚሁም ደግሞ የሚያደርሱት ጥፋት አነስተኛ ከፍተኛ ይሁን የተለያየ ይሁን እንጂ መስተዋል ጀምሯል። በመቀሌም በባህር ዳርም በተለያዩ ቦታዎች እንደዚህ አይነት ነገሮች እየተከሰቱ ነው፣ ግጭቶችና አሁን የቅርቡን ደግሞ የእሁዱን ብናይ በወልዲያ የተከሰተውን ነገር እናያለንና እንደው በዋናነት እንደዚህ ያሉ ግጭቶች መጀመሪያ የብሔር ግጭቶች ናቸው ወይም ብሔር ላይ የተሰነዘሩ ጥቃቶች ናቸው ወደሚል መደምደሚያ የሚያደርሱን ጉዳዮች ምንድን ናቸው? እስቲ ከአረናው ህዝብ ግንኙነት ኃላፊ አቶ አንዶም ገብረስላሴ ልጀምር።
እሺ፣ አመሰግናለሁ። እንደሚታወቀው ከቅርብ ዓመታት ወዲህ ያሉ በእግር ኳስ ብቻ ሳይሆን በመላው ሀገሪቱ ብሔር ከብሔር ማለት ብሔር ለይቶ ማጥቃት እየተደመደ እየሆነ ነው። ከዛ አልፈውም እግር ኳሱም ብሔር ብቻ ሳይሆን የኢትዮጵያ የስፖርት አደጋገፍ ስሜታዊነት ያመዘነበት እና እንዲሁም ብሔር መሰረት ያደረጉ ጥቃቶችም ያሉበት ነው። የእሁዱም የወልዲያና የመቀለ ጨዋታ ተከትሎ ያጋጠመው ግጭት ብናይ የዚህ አካል ነው። ስለዚህ እያጋጠመ ያለው ከኳስ በፊት አሁን የብሔር ጥቃት ነው ማለት የሚያስችለን ወይም ደግሞ የሚያስብለን ምክንያት ምንድን ነው? ኳሱ ከክርካሄድ በፊት ነው ጥቃቶችን የደረሱ። ገና ከእሁድ ሶስት ከሀያ ደቂቃ አካባቢ ነው የጀመረው ጥቃት እና የብሔር ግጭት ነው ለማለት ሊያስደፍር ይችላል። ይህም ደግሞ ብሔር ለብሔር ሳይሆን ክልሎችን እያስተዳደሩ ያሉት ፓርቲዎችም የሚመሩት ነው የሚመስለው። ምክንያቱም የፓርቲዎችን ግጭት ወደ ህዝቡ ወደ አባል ድርጅቶቹን ማለት ካድሬዎቻቸውን እያስተባበሩ ነው ወደ ግጭት እየሄደ ያለው ለማለት ፈልጋለሁ።
እሺ፣ አምዶን በጣም አመሰግናለሁ። እንደው ጥያቄ ይኖረኛል እዚህ ላይ ጥያቄውን እመጣበታለሁ እና እስቲ የአቶ ስዩም ተሾመ እዚህ ላይ የሚሰጡትን አስተያየት እንስማ እና ወደ ጥያቄ ይመጣለሁ።
እሺ፣ የብሔር ግጭት በሚለው ላይ አንድ መሰመር ያለብን ነገር ግጭቱ በዋናነት ወይም አንዱ ወገን ሌላኛውን ወገን ጥቃት ሲፈጸምበት መሰረታዊ ምክንያት የዛ ብሔር አባል በመሆኑ ብቻ ከሆነና ይህ መሰረት ያደረገ ጥቃት ከሆነ ብቻ ነው የብሔር ጥቃት ልንል የምንችለው። ከዛ ውጪ የተለያየ ተረስ ያላቸው የተለያየ አጋጣሚ ተፈጥሮ የተፈጠረ ግጭት የቡድን ግጭት ወይም ኮንፍሊክት ብለን የምንለው ነው እንጂ የብሔር ጥቃት ለማለት አስቸጋሪ ነው። ለምሳሌ አሁን ከወልዲያ በመቀሌ ከነማና በወልዲያ ከነማ ደጋፊዎች መካከል የተፈጠረው ግጭት እንደ መነሻ ግጭት ነው። የሁለት እግር ኳስ ቡድን ደጋፊዎች የራሳቸው የማይግባቡበት አዝባሊ ንግግሮች የፈጠረው ግጭት ነው እና ወደ ብሔር ጥቃት ተቀይሯል ወይ ብሎ ለማለት መነሻ የሚሆነው ከእነዚህ ከሁለቱ የግጭቱ ተሳታፊዎች ወገኖች ውጭ ያሉ ሌሎች የትግራይ ብሔር ተወላጆች በከተማ ውስጥ የሚኖሩ ሰላማዊ በግጭት ውስጥ ተሳታፊ ያልሆኑ የራሳቸው ኑሮ የሚኖሩ ሰዎች የትግራይ ብሔር ተወላጅ ብቻ በመሆናቸው ተፈልገው ታስተው እነዛ ሰዎች ላይ ጥቃት የተፈጸመ ከሆነ የብሔር ግጭት ብለን ልንል እንችላለን። ከዛ ውጭ ግን በአጠቃላይ ብለን ስንል ለምሳሌ በወልዲያ የተፈጸመው ነገር ወይም የተከሰተው ነገር ምንድን ነው? እነዚህ ለእግር ኳስ ደጋፊዎች ተጋጩ። የአንዱ ደጋፊ አንደኛውን እያባረረ እየተከታተለ ጥቃት መፈጸም ጀመረ። እነሱ የገቡበትን ሆቴል ጥቃት መፈጸም ጀመሩ እና ታዲያ ላይም ሆቴል ወደ ማነው የንግድ ተቋማዊ ወደ ማቃጠልም ነገር የተፋፋበት ሁኔታ ነው ያለው። ግን በጥቅሉ ሲታይ መነሻውም ግጭት ነው። የብሔር ግጭት ብሎ ለማጠቃለል አስቸጋሪ ነው የሚመስለኝ። በላይ
ውይይቱ አላበቃም። ክፍል ሁለት በነገው ምሽት ይዘን እንቀርባለን። አሁን ወደ ተከታዩ ዘገባችን እናልፋለን። ኢትዮጵያ በጨርቃ ጨርቅ ኢንዱስትሪ ያላትን የገበያ ተወዳዳሪነት በመጠቀም በዘርፉ ምጣኔ ሀብታቸውን ለማሳደግ ከቻሉ ሀገሮች ተርታ ለመሰለፍ አቅዳለች። ኢትዮጵያን የአፍሪካዋ ባንግላዴሽ ለማድረግ መንግስትና የሀገር ውስጥ እንዲሁም የውጭ ባለሀብቶች እየሰሩ ይገኛሉ። በሀገሪቱ በመገንባት ላይ ያሉት የኢንዱስትሪ ፓርኮችም አብይ አትኩሮት የጨርቃ ጨርቅ ኢንዱስትሪ ይሆናል። ዘገባው የሮይተርስ ነው። ሄኖክ ሰማክዜር አጠናቅሮታል።
የውጭ ባለሀብቶች በተለይ ከቻይና፣ ቱርክና አውሮፓ ፊታቸውን ወደ ኢትዮጵያ ዙረዋል። ታዋቂው የስዊድን ልብስ አምራች ኤችንም የልብስ ፋብሪካዎችን በኢትዮጵያ ለማስፋፋት በሥራ ተጠምዷል። ለበርካታ ሰዎች የሥራ ዕድል የሚፈጥርና በማደግ ላይ ለሚገኘው የኢትዮጵያ ምጣኔ ሀብት ደግሞ የኃይል ምንጭ ሆኖለታል። ኢትዮጵያ ከወራሪ የቅኝ ግዛት ኃይሎች ጋር ተዋግታ ነጻነቷን ባስከበረችበት የአድዋ ከተማ ዛፎች ዙሪያውን የተተከሉበት ከመሃል የብረት ቆርቆሮዎች የከደኑት የአልሜዳ የልብስ ፋብሪካ ይገኛል። ስፍራው ከመዲናው አዲስ አበባ 1000 ኪሎ ሜትር ይርቃል። ላለፉት 13 ዓመታት በሥራ ላይ የቆየው አልሜዳ በሺዎች ለሚቆጠሩ ኢትዮጵያውያን የሥራ ዕድል ፈጥሯል። ከዚያም በተጨማሪ ለሀገሪቱ ምጣኔ ሀብትም ከፍተኛ አስተዋጽኦ እያበረከተ ይገኛል። እንደ አልሜዳ ያሉ የልብስ ፋብሪካዎች የኢትዮጵያ ጨርቃጨርቅ ፋብሪካ ኢንዱስትሪ ለአምራቾች ያለውን የሥራና የገበያ ዕድል ያመላክታሉ። ሌሎችም መዋለ ንዋያቸውን ያፈሳሉ በሚል መንግሥቱ እየሠራ ይገኛል። ኢትዮጵያ የጨርቃጨርቅ ኢንዱስትሪዋ በዓመት $1 ቢሊዮን ከውጭ ገበያ የውጭ ምንዛሬ እንዲያመጣላት አቅዳለች። $1 ሚሊዮን ምንዛሬ ያመጣውን ዘርፍ በአስር እጥፍ ለማሳደግ ያለመ ብዙ ፈተናዎች የሚጠብቁት የማስፋፊያ ዕቅድ ነው። አልሜዳ ጨርቃጨርቅ በአሁኑ ወቅት በቀን 21,000 ቲሸርቶችና 9,000 ያለቀላቸው አንሶላዎች፣ ጂንስ ሱሪዎችና ሸራና የወታደር መለዮ ልብሶችን በማምረት ላይ ይገኛል። ስዊድናዊ ኩባንያ ኤችንም በዓለም ሁለተኛ ትልቁ የጨርቃጨርቅ አምራችና አከፋፋይ ነው። በኢትዮጵያ የናሙና ምርቶችን ሲሰራ ቆይቶ በመላ ሀገሪቱ ከአቅራቢዎች ጋር ያለውን ግንኙነት ለማስፋፋትም እየሰራ ነው። ድርጅቱ በኢሲያ ገበያዎች ያለውን ስራ በጥቂቱ ወደ አፍሪካ በማዞር የገበያ ስርዓቱን እንደዚሁም የምርት ጥራቱን ለማሻሻል አልሟል። አልሜዳና ኤችንም በጋራ እየሰሩ ይገኛሉ። የፋብሪካ ስራውም በስዊድናዊ ኩባንያ ብቻ ሳይሆን የሚሰራው ዙሪያውን የአምራችና አከፋፋዮች የስራ የገበያ ትስስር ለመፍጠር አብረው እየሰሩ ነው። አልሜዳ ለምሳሌ ለኤችንም የምርቱን ታግ ሰርቶ ጥራቱ እየተመዘነ ይገኛል። ሥራው በቅንጅት የኢትዮጵያ ጨርቃጨርቅ ፋብሪካዎች ከሌሎች ዓለም አቀፍ የልብስ አምራችና አከፋፋይ ኩባንያዎች ጋር የሚሰሩት እንደሆነ የአልሜዳ ሥራ አስፈጻሚ መሐሪ ወልድ አረጋ ያስረዳሉ።
አብዛኛው ከዚህ በፊት የነበሩ ከእኛ ጋር የሰሩ የነበሩ ከአሜሪካና ከአውሮፓ ነበሩ። አሁን ያለው ግን ከኛ ጋር ማለት ነው። አሁን በስራ ላይ ያለው ካረንትሊ ኤችኤንዲኤም ነው። ይሄ ደግሞ ከስዊድን በአለማችን በአልባሳት በሁለተኛ ደረጃ የሚቀመጥ ድርጅት ነው። ትልቅ ድርጅት ነው። እነዚህ ናቸው የውጭ ማለት ነው። በብዛት ደግሞ ለአገር ውስጥ እናመርታለን።
በዚህ አመት አልሜዳ ካመረታቸው ጨርቃ ጨርቆች ለወጪ ገበያ የዋለው 15% ይሆናል። በጠቅላላ 6.4 ቢሊዮን ብር በውጭ ምንዛሬ አስገኝቷል። በቀጣዩ ዓመት ደግሞ የውጭ ገበያ ድርሻውን ወደ 20% ከፍ ለማድረግ አቅዷል። አልመዳ በፋብሪካው ትላልቅ የሽመና ማሽኖችን በመጠቀም የምርት ዋጋን ለመቀነስና በፍጥነት ጥራት ያላቸው ልብሶችን ለማምረት መቻሉን ነው ስራ አስፈጻሚው ማሃሪ ወልዳረጋይ የሚያስረዱት። አልመዳ አሁን 800 ቋሚ ሰራተኞች ሲኖሩት 450 ደግሞ በጊዜያዊነት ይሰራሉ። በዚህ ሥራ ከተሰማሩት ደግሞ 95% ሴቶች ናቸው። ዘውድ ብርሃን በወር 680 ብር እየተከፈላት አንድ የሽመና መሳሪያን ታንቀሳቀሳለች። ጊዜዋን በአግባቡ ነው የምትጠቀመው። በትርፍ ጊዜዋ ደግሞ ተማሪ ናት።
እና አሁን ሰዋቀረ በሰንደው ማዘር ልጅግሪ ትምህርቲ
እዚህ በማገኘው ደሞዝ ራሴን አስተዳድሬ በመማር ላይ ነኝ። የሚያስፈልጉኝን የቤት የምግብና የልብስ ወጪዎችን እሸፍናለሁ። ህልሜ ትምህርቴን ጨርሼ በፋብሪካው የሂሳብ ክፍል መስራት ነው።
ኢትዮጵያ ከፊል ሳህራማ ከሆኑት የአፍሪካ ሀገሮች አምስተኛ ትልቁ ምጣኔ ሀብት አላት። በቅርቡ የኢትዮጵያ ምጣኔ ኬንያን ሲያልፍ የዓለም አቀፍ ባለሀብቶች ትኩረታቸውን ሰጥተው የሥራ ዘርፎችን በመመልከት ላይ ናቸው። አስቀድሞ በፍጥነት ሲያድጉ የቆዩ ምጣኔዎች ያላቸው የምጣኔ ሀብት ተሳትፎ እያነሰ ሲሄድ፣ አንዳንዶቹ ከውጭ የሚመጣ መዋለ ንዋይ መዳረሻ ለመሆን እየሰሩ ነው። እነዚህ ዓለም አቀፋዊ ሁኔታዎች ባለፉት ሁለት አስርት ዓመታት ከ7-8% ሲያድግ የቆየው የኢትዮጵያ ምጣኔ ምናልባት ሀገሪቱ በሚቀጥሉት 13 ዓመታት የመካከለኛ ገቢ ካላቸው ሀገሮች ተርታ እሰለፋለሁ ብላ ያወጣችውን እቅድ ሙሉ በሙሉ ከማሳካት ሊያግዳት ይችላል ሲሉ ተንታኞች ያስረዳሉ። በተለይ በመንግስቱ ፍጹም ቁጥጥር ስር የሚገኙ የገንዘብና ሰፋፊ የልማት ዘርፎች ቀልጣፋነትና የገበያ ተወዳዳሪነት በነጻ ገበያ ስርዓት ተፈትኖ ውጤት ያመጣል አጠያቂ ጉዳይ ነው። በኢትዮጵያ የፖለቲካ ስርዓት በተለይ ብሔርን ያማከሉ የፖለቲካ ፓርቲዎች የሚያስተዳድሩት መንግስት የሚኖረው አስተማማኝነት፣ በተለይ ለዓለም አቀፍ ኢንቨስተሮች ገንዘባቸውን እንዲያፈሱ የሚሰጠው የገበያ ማስተማመኛ ሌላው አሳሳቢ ጉዳይ ይሆናል። በሀገሪቱ ከመንግስቱ የንግድ አስተዳደር ውጪ ያሉ ተወዳዳሪዎች ያለባቸው ፈተናም ለምጣኔ ሀብት እድገቱ በተለይ የግሉ ዘርፍ ተሳትፎ ላይ ፈታኝ ጉዳዮች ናቸው። በኢትዮጵያ በአሁኑ ወቅት የሚታየው የገበያ ለመመጣጠን፣ የሀብታምና ድሃው ማህበረሰብ ልዩነት መስፋት ሌላ አሳሳቢ አስተዳደራዊ የምጣኔ ጉዳዮች ናቸው። ሀገሪቱ ምጣኔዋ በፍጥነት አደገ እየተባለ በዓለም ቁጥር አንድ የነፍስ አድን እርዳታ ተቀባይ ሀገር ናት። መንግስቱ የሀገሪቱን ምጣኔ ሀብት አስተማማኝ እድገት ላይ ለማጽናት እንደዚሁም የዜጎችን ኑሮ ለማሻሻል ወጪ ገበያ ላይ ያተኮረ ፖሊሲ ቀርጿል። ቡና፣ የግብርና ምርቶች፣ ከብቶችና የመሳሰሉትን ተዋጽኦዎች ለውጭ ገበያ ማቅረብ። ኢንዱስትሪ በኢትዮጵያ ምጣኔ ሀብት ያለው ድርሻ ከአጠቃላይ ሀገራዊ ገቢው 4% ብቻ ነው። እንደ አልመዳ ያሉ የጨርቃጨርቅ ፋብሪካዎችም መንግሥት ዘርፉን ለማሳደግ ከያዘው ጥረትና ለተሳታፊዎች ከሚሰጡ ድጋፎች ተጠቃሚ ለመሆን ይፈልጋሉ።
ይሄ ካምፓኒ በዚህ ላይ መኖሩ ትልቅ የሆነ የመንግስት የገቢ ምንጭ ነው። እስካሁን አልመዳ ጨርቃጨርቅ ለመንግስት በ5 ዓመት ውስጥ እስከ 226 ሚሊዮን ብር ገቢ አድርገዋል። አሁን በየዓመቱ እስከ 52 እየደረሰ ነው፣ በየዓመቱ ማለት ነው የገቢ የምናደርገው። ስለዚህ ትልቅ የገቢ ምንጭ ሆነናል፣ እየሆንን ነው።
የኢንዱስትሪውን ዘርፍ የሚተነትኑ ባለሙያዎች አፍሪካ ውስጥ ከፍተኛ የሆነ የጨርቃጨርቅ ኢንዱስትሪ መስፋፋት ይፈጠራል ይላሉ። በዚህም እንደ ኢትዮጵያ ያሉ ሀገሮች ከኢሲያ ሀገሮች የተመጠነ የገበያ ድርሻን በመውሰድ ለእድገታቸው ወሳኝ የሆነ የውጭ ኢንቨስትመንትን ለማግኘት እየሰሩ ነው። በኢሲያ ትልቋ የጨርቃጨርቅ አምራች የሆነችው ባንግላዴሽ ከሰራተኞች ክፍያና የሰራተኞች መብት ጋር ተያይዞ የመብት ተሟጋቾች እየወቀሷት ይገኛል። በተለይ በርካታ የጨርቃጨርቅ ፋብሪካ ሰራተኞች ላይ የደረሱ የእሳት ቃጠሎ ሞቶች ባንግላዴሽን የዓለም አቀፍ ወቀሳ አስፋፍቶባታል።
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚህ ተጠናቋል። ሄኖክ
ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን ሁልጊዜም እንቀበላለን። ሀሽታግ ጋቢና ቪኦኤን በመጠቀም አስተያየቶቻችሁን አድርሱን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው ጽዮን ግርማና
ሄኖክ ሰማእግዜር ነን። ፋሲል ገበየው ዝግጅታችንን መርቷል። የጋቢና ዲጄ ዲጄ ፋቱ ጋር በመሆን ጉዟቸው የሰመረ ይሁን እያልን እንሰናበታለን። መልካም ምሽት።
በነገው ጊዜ